የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 17 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
የአፍሪካን ወጣቶች እምቅ የልማት ኃይል ተጨባጭ ሀብትና የአህጉሪቱን ህዝቦች የብልጽግና መሰረት ለማድረግ ይረዳል የተባለ ውጥን በአፍሪካ ህብረት ኮሚሽን ሊቀመንበር ይፋ ተደርጓል።
የአፍሪካን ዩኒየን ኢዝ ሃንዲንግ ዘ ማይክሮፎን ቱ ዩ።
የአፍሪካ ህብረት ይሄው መነጋገሪያውን እያስረከባችሁ ነው። ሐሳባችሁን አሰሙን፣ ድምጻችሁን ከፍ እንድታደርጉም እንፈልጋለን። የአህጉራችንን የወደፊት እድል በእናንተ እይታ ለመቃኘት እንፈልጋለን።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ናቸው። ዘገባለን።
የሱዳን ቀውስ ተባብሶ ከቀጠለ በጎረቤት ሀገሮች በተለይም በኢትዮጵያ ምን አንድምታ ይኖረዋል?
ከአባይም ፖለቲካ ጋር ሌሎች ኢትዮጵያ ውስጥ ያሉትን የፖለቲካ አተላለፎች እና በተለያዩ መንገዶች የሚመጡ ተጽዕኖዎችን ላይ በቀጥታም ሆነ በተዘዋዋሪ ተጽዕኖ ሊያሳድር የሚችል አካባቢ ስለሆነ ኢትዮጵያም በአይነ ቁራኛ የምትችለውን ያክል ያቅኛዋን ያክል መከታተል ያለባት ይመስለኛል።
ፕሮፌሰር መረራ ጉዲና ናቸው። ወቅታዊውን የሱዳንን ጉዳይም የሚቃኝ ዘገባ አለን። ባለፉት 6 ዓመታት በኢትዮጵያ የወባ በሽታ በግማሽ ቀንሷል የተባለበትንም ዘገባ ይዘናል።
ሌሎች ለምሽቱ ያዘጋጅናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁን ቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የፓኪስታን ፖሊሶች በገለጹት መሠረት ማንነቱ ያልታወቀ ታጣቂ አንዲት በፖሊዮ ክትባት ሥራ የተሰማራች የጤና ጥበቃ ሠራተኛን ዛሬ ተኩሶ ገደለ። ሌላዋን ደግሞ አቆሰለ። በያዝነው ሳምንት ሲካሄድ በቆየው ብሔራዊ የፖሊዮ ክትባት ዘመቻ ላይ በሚካሄደው ጥቃት የተገደሉት ሰዎች ብዛት 3 ደርሰዋል። የአሁኑ ተኩስ የተከፈተው ባላቹስታን በተባለው የደቡብ ምዕራብ ክፍለ አገር እንደሆነ ፖሊሶች አስታውቀዋል። የቀድሞው የዩናይትድ ስቴትስ ምክትል ፕሬዚዳንት ጆ ባይደን ዲሞክራቲክ ፓርቲን ወክሎ ለፕሬዚዳንትነት ለመወዳደር በሚካሄደው የምርጫ ዘመቻ እንደሚሳተፉ ዛሬ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕን ለመወዳደር ዘመቻ ከጀመሩት በርካታ ዲሞክራቶች መካከል አንዱ ሆነዋል ማለት ነው። ነባር የዴላወር ክፍለ ግዛት ሴናተርና በኦባማ አስተዳደር ወቅት የሁለት የሥራ ጊዜ ምክትል ፕሬዚዳንት የነበሩት ባይደን ከቬርሞንት ክፍለ ግዛት ሴናተር በርኒ ሳንደርስና ከሌሎች ተፎካካሪዎች ጋር በዲሞክራሲያዊ ፓርቲ ውስጥ ለመሰየም ይወዳደራሉ። ማላዊ በአፍሪካ የመጀመሪያ የሆነ የወባ ክትባት የመጀመሪያ ምዕራፍ ዘመቻ ዛሬ ጀመረች። የዓለም የጤና ድርጅት የክትባት ሥራውን በዛሬው የዓለም የጤና ቀን ከማላዊ ጋር ጋናና ኬንያ ውስጥ ለማስጀመር የወሰነው ሀገራቱ ባሏቸው ከፍተኛ የስርጭት መጠንና የበዙ የጤና ተቋማትም ስላሏቸው መሆኑን አስታውቋል። በዚህ የወባ ክትባት የመጀመሪያ ምዕራፍ በሦስቱ ሀገሮች ውስጥ በዓመት 330,000 ሰው ለመከተብ ያቀደ ሲሆን 120,000 ሰው የሚሆኑት ማላዊ ውስጥ የሚኖሩ መሆናቸው ተገልጿል። የተባበሩት መንግስታት ድርጅት ትሪፖሊ ውስጥ በመንግስት እስር ቤት የነበሩ ሊቢያውያን ስደተኞችን ከቦታው አስወጥቷል። አንዳንዶቹ በእስር ቤት ስላለው መጥፎ ሁኔታ ተቃውሞ በማሰማታቸው ጥቃት ደርሶብናል ካሉ በኋላ ነው የመንግስታቱ ድርጅት እርምጃውን የወሰደው። በሊቢያ ተቀናቃኝ መንግስታት መካከል የሚካሄደው ውጊያ በመዲናይቱና በአካባቢው ለሚኖሩ ሲቪሎች እጅግ አደገኛ እንዲሆን አድርጓል።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ዛሬው ቀዳሚ ወደ ሆነው ዘገባችን እናልፋለን። ዛሬ የዓለም አቀፍ የወባ ቀን ነው። የወባ በሽታን በመከላከል ረገድ ኢትዮጵያ ስኬታማ ተግባራትን እያከናወነች ነው ተብሏል። ባለፉት 6 ዓመታት ብቻ የወባ ስርጭት በግማሽ መቀነሱን የጤና ጥበቃ ሚኒስቴር ዴኤታዋ ዶክተር ሊያ ታደሰ አስታውቀዋል። 12ኛው የዓለም የወባ ቀን ቀን በድሬዳዋ ከተማ የተከበረ ነው። አዲስ ቸኮል ከስፍራው ዘገባ አድርሶናል።
ወባን ማጥፋት ከኔ ጀምራል በሚል መሪ ቃል ያለም የወባ ቀን በሀገር አቀፍ ደረጃ በልዩ ልዩ ዝግጅቶች ድሬዳዋ ላይ ተከብሯል። ወባን በመከላከል ረገድ ሀገራችን ስኬታማ ነበረች ያሉት የጤና ጥበቃ ሚኒስትር ዴኤታዋ ዶክተር ሊያ ታደሰ ይህንን ጅምር አጠናክሮ በመቀጠል በፈረንጆች አቆጣጠር በ2030 ወባን ለማጥፋት እንቅስቃሴ እየተደረገ ነው ብለዋል።
እንግዲህ በሀገራችን አሁን እንደ ትልቅ ስኬት የምናየው የወባ ስርጭት መጠኑ ከአመት ወደ አመት እየቀነሰ መጥቷል። በወባ የሚጠቁ ሰዎች ቁጥርም በየአመቱ በዓለም ጤና ድርጅት ራሱ በሚያወጣው መረጃዎች ማየት ይቻላል። በየአመቱ ኮንሲስተንትሊ የሚቀንሱ ሀገሮች አንዷ ነች ኢትዮጵያ። ላለፉት 6-7 አመታት ውስጥ ራሱ በ50% ነው የቀነሰው በወባ የሚጠቁ ሰዎች። ይህ እንግዲህ ተገኝቷል የምንለው ስኬት ነው። እዚህ ጋር ለመድረስ እንግዲህ በተለይ ከጤና ኤክስቴንሽን ፕሮግራም ጀምሮ ቤት ለቤት እየተደረገ ያለው የመከላከል ስራው የአጎበር ሽፋኑ ለመጨመር እየተሰራ ያለው ለቤተሰቦች እየተሰራጨ ያለው ህዋሱን መቆጣጠር ላይ የሚሰሩ ያሉ ስራዎችን ከዛ ደግሞ ሕክምና አንዴ ከተጠቁ በኋላ ደግሞ ቶሎ ወባውን ከጤና ኬላ ጀምሮ ጤና ጣቢያም ላይ ሆስፒታልም ላይ ቶሎ ወባውን መርምሮ አግኝቶ ሕክምና ከመስጠት አኳያ የተሰሩ ያሉ ስራዎች ለዚህ ሁሉ ኮንትሪቢዩት አድርገዋል። ስለዚህ አሁን በ2017 እንግዲህ አሁን ከተደረጉት ከመጣንበት ሂደት አኳያ አሁን ወደ ወባ ማጥፋት ደግሞ ዘመቻ መግባት አለብን ብለን እቅድ ተይዞ ስራ ተጀምሯል። ወደዛ ለማድረስ ደግሞ የሚፈለገው ርብርብ የበለጠ ነው።
የወባ ቀንም ማክበር ያስፈለገው ወባን ለማጥፋት የተቀመጠውን ግብ ከማሳካት አንጻር ምን ተከናወነ፣ ምን ቀረ የሚለው ከስር ከስር መፈተሽና ባለድርሻ አካላትን ሁሉ ያሳተፈ ንቅናቄ መፍጠር አስፈላጊ በመሆኑ ነው ብለዋል። ወባን ለመከላከል በአሁኑ ሰዓት 20 ሚሊዮን የአልጋ ጎበር መሰራጨቱን የገለጹት ዶክተር ሊያ ህክምናውም እስከ ጤና ኬላ ድረስ ተደራሽ ለማድረግ ሰፊ ጥረት ተደርጓል ብለዋል። በዚህም የመድኃኒት አቅርቦት እጥረት እንዳይኖር ማድረግ እንደተቻለ ገልጸዋል። የወባ ቀን ከሚያዝያ 11 ቀን ጀምሮ በልዩ ልዩ ዝግጅቶች ሲከበር መቆየቱን የድሬዳዋ ጤና ቢሮ የህዝብ ግንኙነት ኃላፊዋ ወይዘሮ ስንታየሁ ደበሳ ተናግረዋል።
ፕሮግራሙ በ11 ሲጀምር ለአራት ቀናት የክልሎች የአፈጻጸም ግምገማ ነበረ። በጣም ከ200 ሰዎች በላይ የተሳተፉበት መድረክ ነበረ። በዛ መድረክ ሁሉም ክልሎች ድሬዳዋን ጨምሮ በወባ ላይ ያላቸው አፈጻጸም ምን ይመስላል፣ በተለይ ደግሞ ከሀገራችን ወባን የማጥፋት ዘመቻው ከተጀመረበት ጊዜ ጀምሮ 2 አመታትን ኦልሞስት እያስቆጠረ ነው። በእነዚህ 2 አመታት የታየው ለውጥ ምን ይመስላል፣ ክፍተትም ካለ ችግሮች ምንድን ናቸው፣ እነዛን ችግሮች በቀጣይ እንዴት አድርገን አስወግደን ውጤታማ እንሆናለን፣ በታቀደውስ መሰረት በ2030 ወባ ሙሉ በሙሉ በሀገራችን ለማጥፋትስ ምንድን ነው የሚያስችለን ነገር የሚለውን ክልሎች ሰፊ ተሞክሮ የተለዋወጡበት መድረክ ለአራት ቀናት ተካሂዷል። ሌላው የአጋርነት መድረክም ተካሂዷል። የአጋርነት መድረክ ማለት በወባ ላይ የሚሰሩ አጋር ድርጅቶች ምንድን ነው ሰፖርት ማድረግ ያለብን። እስካሁንም ብዙ ሰፖርት አድርገዋል። ነደቤቾ፣ ነቤድ፣ ነግሎባል ሰንድ፣ ሌሎችም ለሀገር በቀል ድርጅቶች በርካታ ድጋፎች እያደረጉ ይገኛሉ። ና የሳይክል ውድድር ነበረ እሁድ ዕለት የሳይክል ውድድር ነበር በከተማ ውስጥ። ይህ ምንድን ነው የሚጠቅመው? እንደዚህ ስፖርታዊ ንቅናቄዎችን፣ ስፖርታዊ ውድድሮች በማድረግ ወጣቱን፣ ህጻናትን፣ የአካባቢውን ማህበረሰብ የማንቃት የማስተማር ግንዛቤ የማስጠበቅ ስራ በዛው እንዲሰራ ተብሎ የሳይክል ውድድር ተካሂዷል። ዛሬ ላይ ደግሞ በሳቢያን ትንሿ የእግር ኳስ ሜዳ ላይ የስፖርታዊ ውድድሮች ነበሩ። በሁለት ቡድኖች መካከል የእግር ኳስ ጨዋታ አካሂደናል። ጥያቄና መልስ ውድድር የተማሪዎች ነበረ። በማላሪያ ላይ ደግሞ የርጭት ስራ ለረጅም ዘመን ሲሰሩ የነበሩ ወደ 9 የሚሆኑ በጣም ባለውለታችን የሆኑ ድሬዳዋ ነዋሪዎች ተሸልመዋል። ጤና ጥበቃ ሚኒስቴር ብሏቸዋል።
በወባ ትታወቅ የነበረችው ድሬዳዋ ወባን በመከላከል ረገድ ስኬታ መሆናለች ያሉት ወይዘሮ ስንታየሁ በዚህም ባለፈው የ2010 በጀት ዓመት ለመጀመሪያ ጊዜ አንድም ሰው በወባ እንዳይሞት ማድረግ ተችሏል ብለዋል። በዛሬው ዕለት የበዓሉ ማጠናቀቂያ በሆነው የእግር ኳስ ውድድርና የሽልማት ስነ ስርዓት ላይ በክብር እንግድነት የተገኙት የድሬዳዋ አስተዳደር ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከድር ጀዋርም ወባ የጋራ ችግራችን በመሆኑ ወባን በማጥፋቱ ዘመቻ ላይ ሁላችንም ርብርብ ማድረግ አለብን ብለዋል። የድሬዳዋ አስተዳደርም በከተማው አንድም ሰው በወባ ምክንያት እንዳይሞት ላደረጉ የጤና ባለሙያዎችና አጋር አካላት ምስጋናቸውን አቅርበዋል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
የአፍሪካን ወጣቶች እምቅ የልማት ኃይል ተጨባጭ ሀብትና የአህጉሪቱን ህዝቦች የብልጽግና መሠረት ለማድረግ ይረዳል የተባለ ውጥን በአፍሪካ ህብረት ኮሚሽን ሊቀመንበር ይፋ ተደርጓል። ውጥኑም ከተለያዩ ባለድርሻ አካላት ጋር በመተባበር የአፍሪካን ወጣቶች ማብቃትንና የተለያዩ ዕድሎች ባለቤት የማድረግን ዓላማ እንደሚያሳካ ይጠበቃል። መለስካቸው አመሃ በጉዳዩ ላይ ዝርዝር አለው።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ትናንት ከቀትር በኋላ አዲስ አበባ በሚገኘው የህብረቱ ዋና ጽህፈት ቤት ይፋ ያደረጉት ውጥን ወይንም ኢኒሺየቲቭ 1 ሚሊዮን ባይ 2021 ወይንም 1 ሚሊዮን ወጣቶች በ2013 የተሰኘ ነው። ከተለያዩ የአፍሪካ ሀገሮች የመጡ ከ400 የማያንሱ ወጣቶች በተገኙበት ይፋ የተደረገው ይህ ውጥን በሶስት ዓመታት ውስጥ ወደ 1 ሚሊዮን አፍሪካውያን ወጣቶችን በአራት መስኮች መዋለ ንዋይ በማፍሰስ ተጠቃሚ ለማድረግ ዓላማ አለው። እነዚህ የመዋለ ንዋይ መስኮች የሥራ ዕድል መክፈት፣ የሥራ ፈጠራ፣ ትምህርትና ወጣቶችን የሚያሳትፉ ልዩ ልዩ ዘዴዎችን ይመለከታሉ። ገንዘቡንም ከአጋሮችና ከግሉ ዘርፍ ለማግኘት እቅድ መያዙ ተመልክቷል። ሙሳ ፋኪ መሐመድ ይህ ውጥን የአገሪቱ ወጣቶች ያጋጠማቸውን እጅግ የተለያዩ ፈተናዎችን ለመጋፈጥና ለመፍታት አዳዲስ ብልሃቶችን ለመሞከር ይፈልጋል። ፈጠራ የታከለባቸው ሐሳቦችና ውጤታማነት መለያው የሆነ ሥርዓት በመላ አገሪቱ በመዘርጋት የአፍሪካውያንን ወጣቶች ሕይወት ለማበልጸግ ይህ ውጥን ልዩ ልዩ ባለድርሻዎችን ያበረታታል የሚል እምነት አለኝ ብለዋል። ከተለያዩ የአፍሪካ አገሮች ለመጡት ወጣቶችም ጥሪያቸውን አቅርበዋል።
The African Union is handing the microphone to you. We want to hear your ideas.
የአፍሪካ ህብረት ይሄው መነጋገሪያውን እያስረከባችሁ ነው። ሐሳባችሁን አሰሙን። ድምጻችሁን ከፍ እንድታደርጉም እንፈልጋለን። የአህጉራችንን የወደፊት እድል በእናንተ እይታ ለመቃኘት እንፈልጋለን። በምትገኙበት ሁሉ ልናገኛችሁ እንወዳለን። አህጉራችንን ወደፊት ልታራምዱ የምትችሉባቸው መሳሪያዎችና መንቀሳቀሻዎች ሁሉ እጃችሁ ላይ እንዳሉ እርግጠኛ ነኝ።
ይህ መድረክ የአፍሪካውያን ወጣቶች ሁሉ እንደሆነ የገለጹት ደግሞ የህብረቱ ኮሚሽን ልዩ ልዑክ ሚስ አያ ቻቢ ናቸው። ቻቢ የአፍሪካ ወጣቶች የተለያዩና አዳዲስ የመፍትሄ ሐሳቦች በዚህ መድረክና በሌሎችም የወጣቶች መድረኮች እንዲያፈልቁ አስገንዝበዋል። በዚህ መድረክ ትኩረታቸው ችግሮችን በመዘርዘርና በመተንተን እንዳይባዝንም ጥሪ አቅርበዋል። በሳቸው አመለካከት ችግሮቹ የአፍሪካውያን ወጣቶች የየዕለት ኑሯቸው ስለሆኑ ትንተና አያሻቸውም። ስለሆነም በዚህ የጋራ መድረክ ምን መደረግ እንዳለበት ነበር የገለጹት።
African youth, this assembly is your space to debate.
የአፍሪካ ወጣቶች ለመከራከር፣ ለመገዳደር እና አማራጭ መፍትሄዎችን ለማምጣት ይህ የእናንተ መድረክ ነው። ስለሆነም ደፋር ሁኑ፣ ስር ነቀል ሁኑ፣ በአእምሯችሁ ያለውን ሁሉ ተናገሩ። ይህ የእናንተ መድረክ ነው። አሁን የሥራ ጊዜ ነው። የእኛን ፓን አፍሪካዊነት እንደገና የምናይበት ጊዜ ነው። አፍሪካችን የትብብር ስፍራ፣ የበይነ ትውልዶች መተባበሪያና የለውጥ መድረክ መሆኗን እንደገና የማለሚያ ጊዜው አሁን ነው።
ከአፍሪካ አህጉር ሕዝብ 75 በመቶ የሚሆነው ዕድሜው ከ35 በታች ነው። በአፍሪካ ህብረት ብያኔ መሠረት ዕድሜያቸው ከ15 እስከ 35 ዓመት የሆኑ ሁሉ ወጣቶች ናቸው። ከዚህ አኳያ የአህጉሪቱን ወጣቶች ችግሮች ለመፍታት ልዩ ትኩረት እንደሚያሻና አዲስ መንገድም እንደሚያስፈልግ ብዙዎቹ ይስማሙበታል። ይህ ለአራት ቀናት የሚቀጥለው መድረክ መሪ ቃል ለአፍሪካውያን ወጣቶች አፍሪካውያን ሁሉ ተባበሩ የሚለው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በዓለም ትልቁ የኬሚካል አምራች የዩናይትድ ስቴትሱ ዳውዱ ፖንት ኩባንያ የግብርና ክንፍ የሆነው ኮርቴቫ አግሪ ሳይንስ በኢትዮጵያ በይፋ ተከፍቷል። የተለያዩ ምርጥ ዘሮችንና የጸረ ተባይና ጸረ አረም መድኃኒቶችን የሚያመርተው ይህ አግሮ ሳይንስ ወደ ኢትዮጵያ በሚያስመጣቸው ምርቶች የአርሶ አደሮችን ምርታማነት ያሳድጋል ተብሏል። ግርማቸው ከበደ ዝርዝሩን አድርሶናል።
በመላው ዓለም ወደ 100,000 የሚጠጉ ሰራተኞች ያሉትና ተቀማጭነቱን በዩናይትድ ስቴትስ ያደረገው የዳውድ ፖት ኩባንያ በውስጡ ሶስት ትልልቅ ክንፎች አሉት። የግብርናው ክንፍ የሆነውና የተሻሻለ ምርጥ ዘር፣ የምርት የጸረ ተባይና ጸረ አረም ኬሚካሎችን ያመርታል የተባለው ኮርቴቫ አግሪ ሳይንስ ዛሬ የግብርናው ዘርፍ የመንግስትና የግል ድርጅት ተወካዮች፣ አምራቾችና ሸማቾች እንዲሁም ተባባሪዎቹ በተገኙበት በኢትዮጵያ ስራ መጀመሩን ይፋ አድርጓል። በስነ ስርዓቱ ላይ ንግግር ያደረጉት የኮርቴቫ ግሪሳይንስ የአፍሪካና መካከለኛው ምስራቅ ፕሬዝዳንት ፕራብዲፕ ባጁዋ እንዳሉት ግብርና ላይ ብቻ ትኩረት በማድረግ የዓለም ትልቁ ነው ያሉት ድርጅታቸው የግብርናውን ዘርፍ የበለጠ ውጤታማና ፈጠራ የታከለበት እንዲሁም የኢትዮጵያን አርሶ አደሮች ውጤታማ ለማድረግ ከኢትዮጵያ መንግስት ጋር ይሰራል ብለዋል። ፕሬዝዳንቱ ባጁዋ ለኢትዮጵያ አርሶ አደሮች ኮርቴቫ ግሪሳይንስ የሚሰጠውን ጥቅምም ተናግረዋል።
We bring several decades of history. We're very invested in Ethiopia. Ethiopia is one of our key markets. And
ወደ ኢትዮጵያ የምናመጣው የአስርት ዓመታት ታሪክ ነው። ኢትዮጵያ ውስጥ ብዙ አድርገናል። ኢትዮጵያ ከቁልፍ ገበያችን አንዷ ናት። በኢትዮጵያ ተምሳሌት የሆነውና አርሶ አደሮች በብዛት የሚጠቀሙበት ምርታችን ፓዮኒር ምርጥ ዘር ነው። ፓዮኒር ምርጥ ዘርና ሌሎች ጸረ ተባይ መድኃኒቶች የአርሶ አደሮችን ምርታማነት በማሳደጋቸው ኩራት ይሰማናል። ፓላስ የሚባለው ጸረ አረም ምርታችን ጤፍ የሚያመርቱ አርሶ አደሮችን ምርታማነት በድንቅ ሁኔታ አሳድጓል። ስለዚህ ኮርቴቫ እዚህ ይቆያል። ኢትዮጵያ ውስጥ በምርጥ ዘር፣ በሀገር ውስጥ ምርምር፣ በሰዎችና የአርሶ አደሮችን ሕይወት በሚያሻሽሉ ምርቶች ላይ ከፍተኛ መዋዕለ ንዋይም አፍስሷል።
ኮርቴቫ አግሪሳይንስ ከዚህ ቀደም ከዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት USAID ጋር በመተባበር በበቆሎ ምርት የማሳደግ ፕሮግራሙ 250 ሺህ አነስተኛ ይዞታ ያላቸው ኢትዮጵያውያን አርሶ አደሮች ያመርቱት የነበረውን የበቆሎ ምርት በአመት ከ2.2 ሜትሪክ ቶን በሄክታር ወደ 7 ሜትሪክ ቶን በሄክታር እንዲያሳድጉ አስችሏል ተብሏል። በኮርቴቫ አግሪሳይንስ ኢትዮጵያ በይፋ መጀመር የማብሰሪያ ስነ ስርዓት ላይ የተገኙት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ራይነር ነገም መመገብ በሚለው ፕሮግራም ከአንድ ሚሊዮን በላይ አርሶ አደሮች አዳዲስ ቴክኖሎጂዎችን፣ ምርጥ ዘሮችን እና የአመራረት መንገዶችን እንደተማሩ አስተውሰው የዩናይትድ ስቴትስ መንግስት የምግብ ደህንነትን ለማረጋገጥና ጠንካራና ፈጣን ኢኮኖሚ ለመገንባት የሚያስችል ሁለተኛውን ነገን መመገብ ስምምነት በቅርቡ ከኢትዮጵያ መንግስት ጋር መፈራረማቸውን አስተውሰዋል። ይህን ለማሳካት ኮርቴቫ አግሪሳይንስን የመሳሰሉ የግል ድርጅቶች አስፈላጊ ናቸውም ብለዋል አምባሳደር ራይነር። ኮርቴቫ አግሪሳይንስ በኢትዮጵያ ስለሚኖረው ተጽዕኖም የሚከተለውን ተናግረዋል።
First and perhaps most obvious is the world-class capacity Corteva brings
የመጀመሪያውና ምናልባትም ግልጽ የሆነው በጎ ተጽዕኖ አምራቾችንና ሸማቾችን በሚጠቅም ሁኔታ የግብርና ምርታማነትን ለማሳደግ ኮርቴቫ ዓለም አቀፍ ጥራት ያለው አቅም ይዞ መምጣቱ ነው። ሁለተኛው በጎ ተጽዕኖ ኮርቴቫ በኢትዮጵያና በዩናይትድ ስቴትስ የግሉን ዘርፍ እድሎችና ሥራ ፈጠራን የሚያበረታታ መሆኑ ነው። ሦስተኛ ኢትዮጵያ ሁሉን አቀፍ የኢኮኖሚ እድገትና ልማት ለማሳካት የያዘችውን እቅድ እንድታሳካ ኮርቴቫ አስተዋጽኦ ያበረክታል። አራተኛ የኮርቴቫ ተሳትፎ ኢትዮጵያውያን ራሳቸውን እንዲችሉ በመርዳት ኢትዮጵያ የምግብ ዋስትናንና ሰብአዊ ፍላጎቷን እንድታሳካ ያግዛል።
ከ75% በላይ የኢትዮጵያ አርሶ አደሮች ምርጥ ዘሮችን እንደማይጠቀሙ ያስታወሱት የኢትዮጵያ የግብርና ትራንስፎርሜሽን ኤጀንሲ ምርትና ምርታማነት ከፍተኛ ዳይሬክተር ጭምዶ አንጫላ እንደ ኮርቴቫ አግሪሳይንስ በኢትዮጵያ ያሉ ድርጅቶች ለኢትዮጵያ የሚሰጡትን ጥቅም አብራርተዋል።
ግብርና እንደምታውቁት መልቲዲሲፕሊነሪ ነው። በአንድ ኢንስቲትዩሽን ብቻ ለውጥ የሚመጣ አይደለም። ስለዚህ የሌሎች አገሮች ትብብር፣ የሌሎች አገሮች መረዳዳት ይፈልጋል ማለት ነው። ስለዚህ ኮርቴቫ ኢትዮጵያ ውስጥ መምጣቱ ትልቅ አቅም ይፈጥራል ብዬ ነው የማስበው። ምክንያቱም ኮርቴቫ በብዙ አገሮች ይገዛለው ልምድ አለው፣ በተለይ ሃይብሪድ ዘሮችን በማፍለቅ። እነዚህ ሃይብሪድ ዘሮች ደግሞ ኢትዮጵያ ውስጥ ገበሬዎች ቢጠቀሙ ምርትና ምርታማነት ከእጥፍ እጥፍ 3-4 እጥፍ ይጨምራል ብዬ አስባለሁ። አሁን ምን ያህል አሁን ያለው ገበሬ 80% ወይም ደግሞ 75% በላይ ምርጥ ዘርን የማይጠቀም ገበሬ ምርጥ ዘር ቢጠቀም በኢትዮጵያ ውስጥ በሁለትና በአንድ አመት ከፍተኛ ለውጥ ይመጣል ብዬ አስባለሁ። ስለዚህ የነዚህ የኮርቴቫ መኖር እነዚህን ችግሮች ሁሉ ይቀርፋል የሚል እምነት አለኝ።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
የሱዳን ቀውስ ተባብሶ ከቀጠለ በጎረቤት ሀገሮች በተለይም በኢትዮጵያ ምን አንድምታ ይኖረዋል? ሰለሞን ክፍሌ የሱዳንን ወቅታዊ ሁኔታ ከአካባቢው ፖለቲካ ጋር አያይዞ ተከታዩን ዘገባ ያሰማናል።
የሱዳን የሽግግሩ ወታደራዊ ካውንስል ወይም ምክር ቤት በመቀመጥ አድማ ላይ ያሉትን ተቃዋሚዎች እበትናለሁ ሲል የሰጠው ማስጠንቀቂያ በጎ ምላሽ አላገኘም። እንዲያውም ከየመንገዱ ተነስተን ወደ ቤት መመለስ አይደለም የሲቪል አስተዳደር እንዲመሠረት ያቀረብነው ጥሪ መልስ እስኪያገኝ በአድማው እንቀጥላለን ሲሉ ተማምለዋል። በዕለቱም ማለት ሰኞ መፈክር እያሰሙ ትዕይንተ ሕዝብ አካሂደዋል።
ማጋሪን
ይህ ቁጣ የተቀላቀለበት ህዝባዊ ተቃውሞ ፍጥጫውንና ወታደሩ ሊወስድ ይችላል ተብሎ የተፈራውን የኃይል እርምጃ ስጋት አጠናክሯል። ባሳለፍነው ሳምንት ማብቂያ ቀናት ቅዳሜና እሁድ በወታደራዊውና በተቃዋሚዎቹ መሪዎች መካከል ውይይት ተካሂዶ ነበር። ውጤቱ ግን አላማረም። ጦር ሰራዊቱ ተቃዋሚዎችን በኃይል ለማሳት፣ አድመኞቹ ደግሞ እንዲያውም ሌላ ከበድ ያለ የተቃውሞ ሰልፍ እንጠራለን ሲሉ ነው ተካረው የተለያዩት። የተቃውሞ እንቅስቃሴውን እየመራ ያለው ሱዳኒዝ ፕሮፌሽናል አሶሲዬሽን ወይም የሱዳን ሙያተኞች ማኅበር የሕዝቡ ጥያቄ አንድና አንድ ብቻ ነው፣ ያም ጦር ሰራዊቱ ሀገሪቱን ወደ ሲቪል አስተዳደር ይመልስ የሚል ነው ብለዋል። ፋይሳል ሳልህ የሙያተኞች ማኅበር አባል ናቸው። የምንፈልጋቸውን የሲቪል መሪዎች ስም ዝርዝር ጭምር አዘጋጅተናል ሲሉ ያስረዳሉ። በባለፈው ቅዳሜ ተቃዋሚዎች ከወታደራዊው ካውንስል ጋር በተወያዩበት ስብሰባ ላይ ግን መፍትሄ ማግኘት እንዳልተቻለ ፋይሳል ሳልህ አስረድተዋል። በዕለቱም ለሲቪል መሪነት ያጯቸውን ሰዎች ስም ዝርዝር ለሌላ ጊዜ ይፋ ለማድረግና ከወታደራዊው ካውንስል ጋር ከዚህ በኋላ ንግግር እንደማይካሄድ ወስነው መነሳታቸውንም አብራርተዋል። የቀድሞውን የሱዳን ፕሬዝደንት ኦማር አልበሽርን ከሁለት ሳምንታት በፊት አስወግዶ ሥልጣን የያዘው ወታደራዊ ካውንስል ሀገሪቱን ለቀጣዮቹ ሁለት ዓመታት በጊዜያዊነት እንደሚያስተዳድር አውጇል። ተቃዋሚዎች ግን በወታደራዊ ካውንስል ውስጥ አሁንም የባሽር ቅርብ ሰዎች መኖራቸውን አልወደዱም። ከአራት ወራት በፊት በዳቦና ነዳጅ ዘይት ላይ የተደረገውን የዋጋ ጭማሪ በመቃወም የጀመሩትን አድማ አጠናክረው እንደሚቀጥሉ ዝተዋል። በዚህ መሃል የቀድሞ ፕሬዝደንት ኦማር አልበሽር ከነበሩበት የቁም እስር ወደ ፌዴራሉ ወህኒ ቤት መዛወራቸውን የወታደራዊ ካውንስል አንድ ባለሥልጣን አስታውቀዋል። አብዛኞቹ የኦማር ታማኞችም ወይ ተይዘው ታስረዋል ወይ በሌሎች ተተክተዋል ብለዋል። የሱዳን የፖለቲካ ቀውስ ጉዳይ ክፉኛ ያሳሰባት ግብፅ ትላንት ከአፍሪካ መሪዎች ጋር ለመወያየት አስቸኳይ ስብሰባ ጠርታ እንደነበርም ተዘግቧል። በሱዳን የተፈጠረው የፖለቲካ አለመረጋጋት ግብፅን ብቻ ሳይሆን በዙሪያ የሚገኙ ጎረቤቶቿን በሙሉ የሚያሳስብ ነው። ሱዳን ከስምንት ያላነሱ ጎረቤቶች እንዳሏት ሲታወቅ በተለይ ከኢትዮጵያ ጋር ግንኙነቷ የጠበቀ ነው እና በሱዳንም ሆነ በኢትዮጵያ የሚከሰቱ ችግሮች ከአንዱ ወደ ሌላው እንደሚሸጋገር በታሪክ ታይቷል። በቅርብ ስለ ሁኔታው የሚከታተሉ የፖለቲካ ምሁርና ተንታኝ ጠይቀናል። ዶክተር መረራ ጉዲና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው።
እንደሚታወቀው ሱዳንና ኢትዮጵያ ፖለቲካ በተለይም የሁለቱ ህዝቦች ግንኙነት በዋናነት በዚህ በአባይ ጉዳይ ነው። አባይ ደግሞ እንደሚታወቀው የግብፅና የኢትዮጵያ ፖለቲካን በሱዳን በኩል የሚያገናኝ ነው። በአባይ ላይ ቀውስ ሲፈጠር ግብፅን ዝም ብላ የሚታይበት ሁኔታ አይኖርም። ያው በራሷ መንገድ ቀውሱን ለራሷ ለመጠቀም ማታደርገው ነገር ይኖራል የሚል ግምት የለኝም። እንግዲህ የኤምኤ ዲግሪን የሰራሁት የአሜሪካ ዩኒቨርሲቲ ካይሮ በሚባለው ነው። ግብጾች ሱዳኖችን እንደ ታናሽ ወንድማቸው ነው የሚያዩት። ፖለቲካውን ለመቆጣጠርም በቀጥታም ሆነ በተዘዋዋሪ ለመቆጣጠርም የሚችሉባቸው ሁኔታዎች ብዙ ናቸው። ስለዚህ ቀውሱ በተለይም በቀጥታ በሁለቱ ሀገሮች ብቻም ሳይሆን ግብፅንም ስለሚጨምር ዝም ብሎ በቀላሉ የሚታይ አይደለም ማለት ነው። ከቁጥር ውጭ ከወጣና ምናልባትም እስካሁን ድረስ ብዙም ባይሆን በተወሰነ ደረጃ የግብፅ ፖለቲካና የኢትዮጵያን ግንኙነት ባላንስ አድርጎ እዛ መሀል ብዙ አመት የቆየ ሱዳን መንግስት ነው ከስልጣን የወረደው። ለራሱ ህዝብ ምንም አጠያያቂ አይደለም። አምባገነናዊ የፖለቲካ ስርዓት እና መንግስት የሚባል ደረጃ ቢሆንም ከኢትዮጵያ ጋር በነበረው ግንኙነት በተወሰነ ደረጃ ምናልባትም የግብፅና የኢትዮጵያ ፖለቲካ ከቁጥር ውጭ ወጥቶ ወደ ሌሎች ነገሮችም እንዳይሻገር እገዛም አድርጎ ሊሆን ይችላል። ግብፅም ኢትዮጵያም ለመግፋት ተጽዕኖ ለመፍጠር በዋናነት ልትጠቀም የምትችለው ያው ሱዳንን ነው። ስለዚህ ኢትዮጵያም በአይነ ቁራኛ እንቅስቃሴውን አቅጣጫውን ማየት ዎች ማድረግ አለባት ይመስለኛል። በተለይም ኢትዮጵያን ሊጎዳ በሚችል ምናልባትም የግብፅን የፖለቲካ በላይነትን ሙሉ በሙሉ ሊያሰፍን በሚችል መንገድ የሱዳን ፖለቲካ እንደገና ተዋቅሮ ተጨማሪ ችግሮችን እንዳይፈጥርም መከታተል አለባት የሚል እምነት አለኝ። ዞሮ ዞሮ ኢትዮጵያ ላይ ምናልባት ከሶማሌ ቀጥሎ የኢትዮጵያ ፖለቲካ ላይ ተጽዕኖ ሊፈጥር የሚችል አንዱ በተለይም ከግብጽ ጋር በተያያዘ መንገድ የኢትዮጵያ መንግስት የሚቃወም ኃይልን ቢፈጠር በቀላሉ መረማመጃ ለሌሎች ተቃዋሚ ኃይሎች ሊሆን የሚችል አንዱ ሱዳን ነው እና ከአባይም ፖለቲካ ጋር ሌሎች ኢትዮጵያ ውስጥ ያሉትን የፖለቲካ አስተላለፎች እና በተለያዩ መንገዶች የሚመጡ ተጽዕኖዎችን ላይ በቀጥታም ሆነ በተዘዋዋሪ ተጽዕኖ ሊያሳድር የሚችል አካባቢ ስለሆነ ኢትዮጵያም በአይነ ቁራኛ የምትችለውን ያክል ያቅኛዋን ያክል መከታተል ያለባት ይመስለኛል።
ዶክተር መረራ ጉዲናን አመሰግናለሁ። አድማጮች፣ በኢትዮጵያና ሱዳን መካከል ያለውን ይህንኑ ቅርብ ግንኙነት በመረዳትም ይመስላል አዲሱ የሱዳን ወታደራዊ የሽግግር ምክር ቤት ኦማር አልበሽርን ባነሳ ማግስት ከፍተኛ የልዑካን ቡድኑን ወደ አዲስ አበባ የላከው። ይኸው በጀነራል ጋላለዲን አልሼክ የተመራው የልዑካን ቡድን ከኢትዮጵያ መንግሥት ከፍተኛ ባለሥልጣናት ጋር ተገናኝቶ ተወያይቷል። በዚህ ወቅት የህዳሴውን ግድብ ጨምሮ ከዚህ ቀደም ሁለቱ ወገኖች ባላቸው ግንኙነት ላይ አንዳችም አይነት የተለየ አቋም እንደማይኖር ጀነራል ጋላለዲን አስረድተዋል። ጠቅላይ ሚኒስትር አብይም ወታደራዊው የሽግግር ምክር ቤት ለውጡን መምራቱንና የሱዳን ሕዝብን ጥያቄ መስማቱን አደንቃለሁ ማለታቸው ተዘግቧል።
አድማጮች፣ እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና
ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
When I was in Charlotte, I just didn't have a bed. Y'all to chill in Charlotte. You know, I call it when I was in Charlotte, I just didn't have a bed. Y'all to chill in Charlotte. Bahasapreha yerale bekatel bekatel yerale yemawdedirha yerale yefikrenu gatel yerale kanche tumbash beker zamenam mal qort hiwot zerwanzeta yerale Hasabena kizai yerale fikram frafeta yerale zalashina sizai yerale leri hibet yeni metish kaza Demin balik kuadat yena yamba kawandim kaget shkiena yamba kanjatim bamazel yena yamba balfon denat shkiena yamba kane kuhot bebet takat shol nandakad hiwat takat zobat yena yamba taslobat ku yena yamba Kahubat kebat yena yamba kakunjil nai sinir kul yena yamba yamai ta famet sofa kolo le fikar banchibet
ኮን